መኖር ትጀምሪያለሽ፣ መኖር እጀምራለሁ። የእግዚአብሔር ጽድቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ሁሉ ያሸነፈ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ሁሉ የረታ ነው። ወደዚህ ጌታ ና፣ ወደዚህ ጌታ ነይ። ይህንን ጸሎት ከእኔ ጋር ጸልይ ጸልይ። ኢየሱስ ጌታ እንደሆነ በአፌ አምናለሁ፣ በልቤም እመሰክራለሁ። እግዚአብሔር ሆይ የሰጠህኝን ጽድቅህን ጌታን ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ ወደ ሕይወቴ አስገባለሁ። ሕይወቴን እከፍትልሃለሁ። በሕይወቴ አንተ እግዚአብሔር ጽድቅ ኑር፣ እኔም አንተ እግዚአብሔር ጽድቅ የሆንከውን ጌታን ኢየሱስ ክርስቶስን ልኑር። ካለሁበት ሕይወት ወደ እግዚአብሔር ጽድቅ አሻግረኝ፣ አሳልፍ። አመሰግንሃለሁ። ክብር ሁሉ ለአንተ ይሆን። በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምን ይስጣችሁ። በአብ በወልድ በመንፈስ ቅዱስ ስም ለዘላለም አሜን አሜን።
Join me for a minute. I want you to hear something.
Sports Talk It Is. Welcome! You're listening to the Sports Talk Show, and I'm the Sports Talk Wayne Candy.
The Three-Point Conversion Sports Lounge. And I'm your host, Mr. Controversy.
Hello, and welcome to DNA Sports. This is Don the D and DNA.
What's going on? This is Ace of the A and DNA.
Where we bring the facts about sports.
It's Sports Roundtable. I am your humble host, H.O.
Download the Real 1100 app from your Google Play or Apple App Store today.
WWE Peakville AM 1100. The following program is paid for by Voice of Ethiopia. The views expressed do not necessarily reflect the views of this station, its management, or Beasley Media Group.
ይህ የኢትዮጵያ ድምጽ የሬዲዮ አገልግሎት ነው። የኢትዮጵያ ድምጽ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
Thank you.
ጤና ይስጥልኝ አድማጮች፣ እንደምን ሰነታችኋል? ዛሬ ቀኑ ሰኔ ነሐሴ 21 ቀን 2014 ዓመቱ ሊያልቅ ሳምንት ሁለት ሳምንት ቀረን ማለት እኮ ነው። የሚገርም ነው። ሁለት ሳምንት ነው የቀረው። ጊዜ ይሮጣል። ይ አድማጮች፣ የቅዳሜ ፕሮግራማችን ይዘን ቀርበናል። እንደተለመደው ዜና ህታችን ይዘንላችሁ የምንቀርበው ቆይታችሁ ከኛ ጋር እንዲሆን እየጋበዝን ነው። እንግዲህ ዛሬ ትንሽ በሚያሳዝን ደረጃ ልበል የሀገራችን ሁኔታ ለአምስት ወር ተኩል ስድስት ወር አካባቢ የተኩስ አቁሙ መታኮስ አቁሙ ወደ ሰላማዊ ድርድርና የሰብአዊ እርዳታ የሚወጣበት የአምስት ወር ጊዜ ነበረ። የሰላም ድርድሩ ሳይሳካ ቀርቶ ከሶስት ቀን በፊት ባለፈው ረቡዕ ጦርነት እንደገና ተቀስቅሷል። ከሌ ቀሰቀሰው ከሌ ቀለቀሰ አልቀሰቀሰው የሚለው ውስጥ መግባት አንፈልግም። ምክንያቱም ጦርነት በአጠቃላይ መጥፎ መሆኑን ከአንዴም ሁለቴም ሶስት ጊዜ ተደጋግመ ስለተናገረን አሁን እዚህ ላይ ማን ጀመረ ማን አልጀመረ የሚል አታካታ ሰሞኑን የነበረው የሚያሳፍረው ነገር የሰው ህይወት እያለቀ ከሌ ነው የጀመረው ከሌ ትንች የጀመረች የሚባሉ ላይ ገብቶ ሲወራ ሲወታው ሲጨቃጨቁ ስሰማ አንዳንድ ጊዜ እርግጥና የሰዎች ጤነኞች ናቸው ወደሚለው ትሄደልህና ለማንኛቸውም አሁን እዚህ ቦታ ላይ ደርሰናል። ሶስተኛ ቀኑን ይዟል። ብዙ አደጋዎች እየተከሰቱ ናቸው። የሰው ህይወት እየተቀጠፈ ነው። እኔ በማየው አንዳንድ ያዩዋቸው ቪዲዮዎች አሳዛኝም አሳፋሪም የሆነበት ደረጃ ላይ ያለ ነው እና እንደው ዝም ብለህ ስትመለከተው እንዴት ነው እንግዲህ የቶክስ የባሮድ ሽታ ወስቆምን እንጂ ጦርነት ነበረ። እኔ ጦርነት ቆሟል የሚል ነገር የለኝም። ሶስተኛ ዙር ነው ሁለተኛ ዙር የሚባል ጦርነት አንዴ ተከፍቷል የዛሬ ሁለት ዓመት። አሁንም ጦርነቱ እንደቀጠለ ነው። አሁን አለ ረፍት ወስደው ነበር ማለት ይቻላል። ቀጠለበት እስቲ።
አዎ እንግዲህ ጦርነቱ ሁለት ዓመት መጣ አሁን ጋር።
አዎ
እንግዲህ ባለፈው መጋቢት አካባቢ ተኩስ አቁም ተደረገ ተባለ። እንግዲህ የተኩስ አቁሙ መንግስት የተናጠለ የተኩስ አቁም አደረግኳል እንጂ ከዛ በፊት ግን በዚህ መልክ ሳይሆን በመግባባት የተደረገ ነበረ። እኔ የአሜሪካው ተወካይ የነበሩት ማንካተር ሲሪዝ ናቸው ዴቪች እሳቸው ባሉበት ተግባብተው ነበር የነበረ እና የስምምነት ነበረ የተኩስ አቁሙ እነዛን ተቀብለው የሰብአዊ ተኩስ አቁም ስለሆነ። በኋላ ግን መንግስት ወደ አዲስ አበባ መጥቶ ለብቻ የተናጠል ተኩስ አቁም ነው ያደረገው ብሏል። ያም ሆነ ይህ ግን ያው ተኩስ አቁም ተደርጎ ነበረ። ያን ጊዜ ታስታውስ እንደነበር ቅሬታ ቀርቧል። ከተስማማም በኋላ እንደገና ለብቻ የተናጠል ተኩስ አቁም ነው ያደረጉት ማለት ለምን አስፈለገ? ለማንኛውም ግን ህዝባችንን ማትረፍ ስለነበረብን ውጤቱ የሚፈልገው ውጤት ካመጣ በሚል የታለፈ ነበር። ከዛ በኋላ ውጊያዎች ጠመንጃ መተኳኮስ አልሰማንም። ግን ጠመንጃ መተኳኮስ ወታደሮች እርስ በርስ ተኳኮሱ፣ ተዋጊዎች ይገዳደላሉ። ከዛ በኋላ ከባራሪም ከባድ መሳሪያ ተኮስ፣ ይሄ ኮላተራል ዳሜጅ ምናምንም አለ፣ ሰዎች ይሞታሉ። ይሄ ነው አንደኛ ጦርነት ማለት። አሁንም አምስት ወር ውስጥ አመንጃ ድምፁ አይሰማ እንጂ ድምፅ የሌለው እንደ ጦር መሳሪያ ጥቅም ላይ የዋለ ነገር ግን ሰዎችን እየገደለ ነበር። ከበባው እኮ ዝም ብሎ ምንም ማድረግ ስላልተቻለ ምናምን የተደረገ አይደለም እኮ፣ ስልት ነው፣ የጦር ስልት ነው። ሰው የሚገድል የሚያስብ የሚያስማ እና ጦርነቱ ጠመንጃ ቃታ እየሳቡ መተኮስ ነው እንጂ ያልነበረው ጦርነቱ ነበረ። አሁን ተመልሶ ወዴት ነው የተመለስ? የተጨመረው ነገር ምንድን ነው? እሱ ገጽታውን የለያየው ጠመንጃ ቃታ እየሳቡ መገዳደል አንድ ላይ ነበረ። ሴዩን ሁለቱም አንድ ላይ ነበር። ቃታ መሳሳቡ ቀረ። አሁን ደግሞ መልሶ ቃታ መሳሳቡ ተጨመረ እንጂ ጦርነቱን ቆሟል የሚል አታ የለኝም። እንግዲህ ወደዚህ ጦርነት ከተገባ ጊዜ ጀምሮ ያለውን ነገር ሁሉም ሰው ያስታውሰዋል። የሩቅ ዘመን ታሪክ ስላልሆነ አንድ በአንድ ማስታወስ አያስፈልግም። ግን ባጭሩ ስናየው ግን መንግስት ወረራውን የመንግስት ኃይሎች የህወሓት ኃይልን ከመቀሌ ያባረሩ የህወሓት ኃይሎች ከተንቤን ተመልሰው መጥተው የመንግስት ወታደሮችን አስወጡ። የመንግስት ወታደር ከወጣ በኋላ ያው የተለመደ ነገር ነው፣ ወታደር ሪትሪት አደረግኩ ነው የሚለው።
አንድ ጊዜ ቆይ፣ አንድ ጊዜ
ሪትሪት አደረግንም አይደለም ያለው። ለዛውም
አንድ አዳምጠኝ አንድ ጊዜ። አሁን የመንግስት ኮሚኒኬሽን ያወጣው መግለጫ ነው በቆቦ አካባቢ በከተማ ውስጥ ሰርጎ ገቦችን በማስገባት ህዝብን ደህንነት አደጋ ውስጥ በሚያስገባ መልኩ የከተማውን ውስጥ ውጊያ ለማድረግ የሚያስችል ሁኔታ እየፈጠረ ይገኛል። ህዝቡን ከከፍተኛ ፍጆት ለማስወገድ ሲባል የመከላከያ ኃይል የቆቦ ከተማን ለቆ ከተማን በመልቀቅ እና ወደ ኋላ ወጥቶ በመከላከያዎች እንዴ የመከላከያ ሰራዊት ከቆቦ እንዲወጣ ተደርጎ እየወጣ ነው ብሎ ይሄ የመንግስት ኮሙኒኬሽን ነው። በጎስ ኢትዮጵያን ብሮድካስቲንግ ኮርፖሬሽን አሁን እየወጣ ነውና አሁን ያየሁት ነውና
እንግዲህ ለማንኛውም ያን ጊዜም ከወጣ በኋላ የትግራይ አርሶ አደር እንዲያርስ ነው የሚያለው። ማረሻው ተሰብሮበት ሲያበቃ ሙጫ ወግዘው ተዘግቶበት ዘሩ ተበልቶበት በሬው ተበልቶበት ካበቃ በኋላ ለምኑ እንዲያርስ እንደነበረም አይታወቅም። አይነዋል ሂደቱን ግን ብዬ ለማስታወስ ያለው ከዛ በኋላ የትግራይ ኃይሎች የደርሰው እንደተመለሱ ይታወቃል። እንግዲህ ከዛ በኋላ ድርድር የሚለው ነገር ተነሳ። ከዛ ጊዜማ ከአሸባሪ ጋር እንዴት ድርድር ይደረጋል የሚል ነገር ነበር። አሁን የትግራዮች ደብረ ሲና ደርሰው ከተመለሱ በኋላ እንዴት ተመለሱ የሚለው ሌላ ነው ታሪኩ። እንግዲህ በዛ የድርድር ነገር ተጀመረ እና ዋናው እንግዲህ ከአምና ነው የጀመረው። ልክ ከትግራይ ክልል ከወጣ ጀምሮ ነው ድርድር የተጀመረው መንግስት እና በተባበሩት መንግስታት ዋና ጸሐፊ በጉቴሬዝ አማካኝነት ድርድር ሊባል የሚችለው ነገር መንፈሱ የጀመረው። ጦርነቱ ግን እንደቀጠለ ነበር። ከዛ በኋላ በመቀጠል እዛው ጦርነቱ የጦርነቱ መቼም አቋርጦ አያውቅም። ሌላ የድርድር ጥረት ተጀመረ። የአፍሪካ ህብረት ሊቅ ሰይሞ ነበር። በኦባሳንጆ በኩል የተጀመረው ነው። እንግዲህ በመካከል የዚህ የአሜሪካ የአውሮፓ ህብረት ልዑካን እየመጡ የሚያደርጉት ጥረት፣ የሚያወጧቸው መግለጫዎች፣ ኢትዮጵያ ጋር ያላቸውን ግንኙነት ወደ ነበረበት ለመመለስ መሟላት አለበት በሚል የሚያቀርቡት እንደተጠበቀ ሆኖ ነው እና ግን በቀጥታ ወደ ድርድር እንዲገባ በጥያቄ መልክ ነበር የሚቀርበው። ከዛ ያለፈ ግን ኦባሳንጆ ወደ ትግራይም ወደ አዲስ አበባም ካሉ ባለስልጣኖች ጋር አዲስ አበባ ባለስልጣኖች ጓደኞቻቸው ናቸው ብሎ ማጎ ነበር የሚገቡት። ግን ወደ ትግራይም ተጉዘው ወደ ድርድር ለመምጣት መተማመን ወደ ድርድር ስትገባ በሁለቱ መካከል መተማመን መፈጠር ስላለበት መተማመን እንዲፈጠር በሚል ስለሰኛ ልውውጥ ተነሳ። ምን እናንተ ምጃሉ ምርኮኛ ስለቁም ያሏቸው ህዋቶችን በዛም በኩል እንደዚሁ የታሰሩ በርካታ በምርኮኛ ደረጃ ሳይሆን ግን ዝም ብሎ ያሰሯቸው መኮንኖች ሌሎችም ስለነበሩ እነሱን እንዲለቁ የማድረግ ነገር ለመግባት ላይ ተደረሰ። ህዋቶች ለቀው አሳዩ የትግራይ መንግስት ማለት ነው። ወደ 2000 የሚሆን ሰው ነው።
4000 የሆነ መከላከያ ሰራዊት።
በዛኛው በኩል ግን ተመሳሳይ ምላሽ አልተሰጠም። እንደውም የተለቀቁት ሰዎች ዝም ብለው ከሜዳ ላይ የሰበሰቧቸው ናቸው እንጂ ምርኮኛ ወታደሮችም አይደሉም።
አይደለም ብለው
ማለት የተደረሰበት
እንትን አፋር አካባቢ እስር ቤት ውስጥ ከተቷቸው እንዳይወጡም ተደረጉ።
እንግዲህ ከዛም በኋላ ድርድሮች በርቀት በስልክ ብቻ ሳይሆን በአካል እየተገናኙ አንድ ሁለት ጊዜ በሰብአዊ መብቶች ጉዳዮች ላይ፣ በሰብአዊ እርዳታ አቅርቦት ላይ፣ በአገልግሎት መሰረታዊ አገልግሎት መጀመር ላይ በፖለቲካ መሪዎች እና በወታደራዊ መኮንኖች አማካኝነት ሲደረግ ነው የቆየው። እንግዲህ እነዚህን ሁሉ ሂደቶች ታልፎ በሁለቱም በኩል ያው መተማመኑ ተፈጥሮ ባይታይም በሁለቱም በኩል ወደ ድርድር የመግባት ነገር ጎልቶ እየወጣ መጣና ይፋ ነገር ሆነ። እንግዲህ በመንግስት በኩል ፍላጎቱ ያለ ይመስላል ፊልፍ ይታየው እና ኮሚቴ የሚባልም ነገር ተቋቋመ። ኮሚቴው ምን እንደሆነ በማይገባ ሁኔታ መቼም የትም በምንም ቅድመ ያለ ምንም ቅድመ ሁኔታ አለ። ግን በሌላ በኩል ምንም ከበባውን የማንሳትና መሰረታዊ አገልግሎቶችን የማስጀመር ነገር ላይ ግን እነሱን እንደ ቅድመ ሁኔታ ያስቀምጣቸዋል መልሶ። እነዚህ ነገሮች ጭራሽ ለድርድር የሚቀርቡ ነገሮችም አይደሉም፣ ከድርድር ጋር አይገናኙም። የሰው ህይወት የመኖር ጉዳይ ስለሆነ የፖለቲካ ጉዳይ ስላልሆነ እሱ እንደ ቅድመ ሁኔታ መቅረብ የለበትም በሚል በትግራይ በኩል የሚቀርበውን አቋም ሊቀበል አልቻለም። ግን ዝም ብሎ ፊት ለፊት ሲያወራ ያለምንም ቅድመ ሁኔታ የሚለው ነገር ያምራል። በውስጥ ግን ድርድሩ ሊካሄድ የማይችልበት ሁኔታ ነበር ሲያስቀምጥ የነበረው። በትግራይ በኩል ያለው የተሻለ ግልጽ ይመስለኛል። ምክንያቱም እነዚህ ነገሮች ላይ ድርድር የሚቀርቡ አይደሉም። በከባባ ውስጥ ተሆኖ እና ሰው እያለቀ እና እየተራበ መሰረታዊ አገልግሎት ማለት የባንክ አገልግሎት ማለት እኮ ዳቦ የመግዛት ጉዳይ ነው፣ ላግየሪ አይደለም። ሰው ብሩን የሚፈልገው እንደው ያወጣውን ብር በሙሉ ሎቲ ገዝቶ እስክሳን ይልበት አይደለም። ዳቦ መግዛት ነው ያቃተው። አብሱ እያለው ዳቦ መግዛት ነው ያቃተው። ዳቦውን ቢያገኝ አብስሎ መብላት ነው ያቃተው። እና እነዚህ ነገሮች ሰብአዊ መብቶች ስለሆኑ የድርድር ጉዳይ አይደለም ነው ስታየው፣ በምንም ሎጂክ ይሄ ትክክል ነው። ይህንን ሮንግ የሚያደርግ ምንም አይነት ሎጂክ የሚያርክመንት የለም። እንግዲህ በዚህ ሁኔታ ላይ ያሉ መቼም ወሬው ብዙ ነው፣ ጥረቱ ብዙ ነው። ጥረት ይመስላል እንግዲህ ፈረንጆቹም ወደ ድርድር ሊመጡ ነው ይላሉ። እዛም ይሄዳሉ። የዋስትና ጥያቄ፣ የገንዘብ ጥያቄ አንስቶ ነበረ። መሰረታዊ አገልግሎቶች ለመመለስ ወደ አድማዋል እርዳታ ብሎ ነበር። እርዳታ ተሰጥቷል። ብዙ ነው የሰጡት። እንደውም ትግራይን በጦርነት ምክንያት የወደሙ ትግራይን ጨምሮ ለመመለስ ተብሎ በሶስተኛ ወገን ሁሉ ተብሎ ብዙ ወደ $300 ሚሊዮን ተሰጥቷል። ከዛ በኋላ እዛ ሄደ የሚሰሩት ሰዎች ለዋስትና የላቸውም የሚል ነገር አነሳ። ፈረንጆቹ የዚህ አሜሪካኖቹም አውሮፓ ህብረትም አምባሳደሮች ሄደ የነበረ ጊዜ ይህ ዋስትና እንሰጣለን ያሉትን አምጥቶ ሊሰጣቸው ጭራሽ እንደውም አበዱ። እኛ ወደ ድርድር እንዲመጡ አድርጓል እንጂ ስለ ቅድመ ሁኔታ ምናምን መጫወራ ምናምን ብለው ቅድመ ሁኔታቸውን ይዘውብን መጡ ብለው ሌላ ነገር ውስጥ ገቡና ይህ ነገር እንደው ጥሩ ሄደ ስንል የሚያፈርስ ነገር የሚገጥመው ስንል ነበር። እንግዲህ የሚያፈርሱት ባጭሩ ነው እንግዲህ ይህን የሚያነሳል። ዝርዝር ውስጥ እንገባ በጣም ማአት የሚወራ ነው። እነዚህን ነገሮች ሁሉ አልፎ መጨረሻ ላይ የማይሆን መሆኑ ምልክት እያሳየ መጣ። እኛም ባለፈው ሳምንትም ከባለፈው ሳምንትም አንድ ሳምንትም ቀደም ብሎ አይመስልም በመንግስት በኩል ድርድር የመግባት ፍላጎት ያለ አይመስልም የሚለውን ነገር አስተናል። እኛ ብቻ ሳንሆን ብዙ ሰዎች ነበር ይህን ነገር ያነሱ። እንግዲህ አሁን ግጭቱ ተጀመረ። ግጭቱ ማን ጀመረው የሚለውን እኔም ወደ ዝርዝር መግባት አልፈልግም። ግን እየወጡ ያሉ መረጃዎች ጦር ሞቢላይዝ የማድረግ ከዛ በፊት ባልነበረ ሁኔታ የትግራይ ኃይል ወደዚህ ሊመጣ ይችላል የሚል ስጋት ያለ ነው። እንግዲህ ደኛ አይደለውም፣ ግን በጣም በከፍተኛ መጠን ጦር ወደዛ ይጋዛዝ ነበር። ዛሬ ደግሞ አንድ ያየሁት ነገር አለ። የትራንስፖርት ካምፓኒዎች በሚስጥር የደረሳቸው መሳሪያና ሰራዊት ወደ ትግራይ ድንበሮች እንዲያጓጉዙ የተሰጠ መመሪያ ነበረ በውስጥ በሚስጥር። እያንዳንዱ የትራንስፖርት ካምፓኒ ምን ያህል ሰው ምን ያህል ጭነት ማመላለስ እንዳለበት፣ እነዚህ ነገሮች ስታየው ደግሞ በዚህ ያህል ጊዜ ከበባ ውስጥ የቆየ ገንዘብ የማይደርሰው ነዳጅ የማይገባለት የጦር መሳሪያም ሊገዛ የማይችል መንግስት የመጨረሻ የሰራዊቱ ሞራል ሞቶ ሊሆን ይችላል ለተባለ ስንቅ ማቅረብ የማይችልበት ረጅም ጊዜ ዘንቆ መዋጋት የሚያስችል የጦር መሳሪያ የሌለ ለመምታት አመቺ ጊዜ ይመስላል ስታየው እና እነዚህ ነገሮች አድርገህ ስታየው ነው መንግስት ጀምሮት ይሆን ትላለህ። ኦፍኮርስ እዚህ ጋር ከሌ ጀምረው የሚለውን አሁን አጀንዳ ማድረግ አልፈልግም። ምክንያቱም ተጨባጭ ነገር ማቅረብ እፈልጋለሁ። ዝም ብሎ ግን እንደዚሁ ዝም ብለህ መሬት ላይ ያሉ ነገሮች ስታያቸው ይሄንን ይመስላል። ተጀምሯል እንግዲህ ጀምሯል ብቻ ሳይሆን የአየር ድብደባ ማይተናል። መሬት ከለያዘው የሚለውን ከአምስት ወር በፊት ሲወራ የነበረውም ነገር መልሶ ተነስቷል። በላሊበላ አካባቢ እንቅስቃሴዎች ይታያሉ። አሁን የሚፍለ ቆቦ አለ።
ቆቦን ጥሎ ወጣ መከላከያ።
አሁን መከላከያ ጥሎ ወጣል። መከላከያ ጥሎ ወጣ።
ዞብል አካባቢ ተራራ ከመተራ በእነሱ የተያዙበት ቦታ አለ። በአፋር አካባቢ ያሉ አካባቢ ይባላል።
እና እንግዲህ እንዴት ነው የሚዘልቀው ምንድን ነው የሚሆነው የሚለው አሁንም አልገባኝም። በጣም አስቸጋሪ ነገር ነው በመሰረቱ። አሁን ማቹላል አደረገም ከዚህ ያለፈ ነገር ለማውራት እንግዲህ ይህንን ይመስላል። ግን ያው ጦርነት ውስጥ በዚቹ በሶስት ቀን ውስጥ ግን ብዙ ነገር ነው የሰማነው። የኢትዮጵያን አየር ክልል ጥሶ የአውሮፕላን ተመታ የሚል ነገር ሰምተናል።
አየር ኃይሉ ሰው ትላንትና ማታ መግለጫ
የነዳጅ መዘረፍ ነገር ሰምተናል። የነዳጅ ዘረፋ ተፈጸመ የሚል
ከአውሮፕላኑ ጉንጀም
ሶስት ቀን አይመስልህም? የመግለጫውን ጋጋታና ሆነ የሚባለው ነገር ይወር ነው የሚመስለው።
ከአውሮፕላኑን ጀምርና አውሮፕላኑን በተመለከተ ትላንትና ማታ ጀኔራል ተስፋዬ ናቸው የመከላከያው ማለት ምርዳሳ መግለጫ ሰጥቷል።
አዎ ይልማ የአየር ኃይሉ አዛዥ።
አዎ እና አንድ አውሮፕላን አንቶኖቭ 22 ነው 26 የተባለ በሱዳን ድንበር በኩል አቋርጦ መጥቶ ማታ በ9 ሰዓት 10 ሰዓት ማታ ላይ አካባቢ ተመቶ ወድቋል ብሎ የቦታዎቹን ተናግሯል። ቦታዎቹ የት ጋር እንደሆነም እንትን መሳሪያ ይዟል አሉ። በመንዳውዩ ማላቀም ግን ለማንኛቸውም ከመናገር ውጪ
የዛን የወደቀው ነው ያለው አልሰማሁትም።
በዚህ ቆይ እንትን ማድረግ ከቻልኩኝ እፈልገዋለሁኝ። እንትን ብያለሁ አይቼዋለሁኝ።
እንግዲህ መንግስት የተቆጣጠረው ቦታ ጋር ከሆነ የጣለው ፒክቸሮች የሉም።
አረ ምንም ነገር የለም። ግን ነገርየው ምንድን ነው? አንደኛው መቀሌ ሬድዋን መቀሌ አውሮፕላን ማረፊያ ነው ያለው። መከላከያ ሲጀምር በሁመራ በኩል ነው ያለው። አንደኛው ግማሽ ወደቀ።
ሱሊማን ደደቦ ደግሞ ሽራሮ ላይ ነው ያለው።
ሽራሮ ሱሊማን ደደቦማ ደደቦ
ሽራሮ ነው። ሽሬ ነው ያለው። ሽራሮ
አካባቢ ነው ያለው።
ሽሬ ነው ያለው።
ስለዚህ ሁሉም በየፊናቸው የራሳቸውን ሰጥተዋል። ለማንኛቸውም አውሮፕላን ተመቷል ብሏል። እስካሁን ድረስ የታወቀ ነገር የታየ ነገር የሳተላይት ምስል ስለሆነ የምንም ነገር አላየንም። ስለዚህ ተመቷል ያሉትን ዝም ብለን እንቀበልና ተመቷል ብለን እንበል። የማን ተመታ አናቅም። ስለዚህ እንቶ ለዛው እንቶ የአውሮፕላን ነገር ካነሳ ትላንትና በአጼ ኃይለ ሥላሴ ጊዜ የተቋቋመ ኤስኦኤስ ያቋቋመው የህፃናት ሙያ
ድሮ ኤስኦኤስ ይባላል። አዲስ አበባ አካባቢ ነበሩ። አንድ ሁለት ቦታ
አዲስ አበባ አለ፣ ኮምቦልቻ አለ፣ አዋሳ ልክ
ብዙ ቦታ ነበር።
ከተማው መግቢያው ላይ አዋሳ አለ። እኔም አቀው የማቃቸው ነው። እነዚህ የተቋቋሙ የህፃናት መዋለ እንትን የጀርመን መንግስት ይረዳቸው የነበረ አሁንም እየረዳቸው ይመስለኛል። እዛ ውስጥ ያሉ ህፃናቶች ናቸው። እዛ ላይ ቦምብ ፍንዳቱ የተተኮሰው ድሮን አይደለም፣ ኤስዩ 27 የሚባለው ተዋጊ ጀት ነው ሄደ የተባለው። ይህ በደንበኛ እና ቃላን ያሉ ሰዎች የተናገሩት ነው። እሱን ትይዝና አሁን ያለውን ሁኔታ ስትመለከተው የመንግስት መግለጫ ግን የለም የወታደር ካምፕ አካባቢ ነው እንጂ ትምህርት ቤት አልመታንም
ወታደራዊ ላማ
ብሎ አለ። በጣም የሚያሳ ምልህ አንዳንድ ጊዜ መንግስትንም በምን ከመንግስት ጋር ያሉ ሰዎችንም አንዳንድ ጊዜ ሰዎች ናቸው ወይ ብለህ ለመጠራጠር የምትዳዳበት ጊዜ አለ። የሬሳ ኮረጆ በየመንደሩ በማስቀመጥ ይሄን ያህል ሰው ሞቷል ብሎ ይላል ወያኔ ብሎ ያወጡት መግለጫ አለ። በጀርመን እንዲነገርላቸው ትላንት ልክ ከፍንዳታው በኋላ ማለት ነው። እና እስካሁን አራት ሰው ነው ሞት የተባለው በጀርመን ሬዲዮ እና በአሜሪካ ግን በሌላ ምንጮች ግን 14 ሰዎች እንደሞቱ ህጻናቶች ነው
13
አዎ እንደሱ እንደሞቱ ነው አሁን አንድም ሰው ቢሆን ለምን ሰላማዊ ህብረተሰብ የሚኖርበት ቦታ ላይ ለምን ቦምብ ይጣላል ነው አንደኛው ሁለተኛ ነገር ከተጣለ በስተት አደረግን ማለት ይቻላል ቀላል እኮ ነው በስተት ነው እንዳጋጣሚ ሆኖ ኢላማ ስቶ ነው ብለህ ማለም
ይቅርታ ይጠየቃል
እኔ እና አንዳንድ ጊዜ እንደዚህ አይነት ነገሮች ስትመለከተው እንዴት ነው አሁን ባለው በተደጋጋሚ ሲቪሊያን ላይ ነው ራሁን የምግብ አቀባውን ስትመለከተው ምግብ በማቀብና ወደ መቀሌ ወደ ትግራይ ባለመላክ ህዝቡ ይማረርና ይረበውና ይማረርና ወያኔ ላይ ወጥቶ ወያኔን ያወርድልናል የሚል በጣም የደንቆሮች ዲሲ ያሉ የነሱ ደጋፊዎች ሲሳገኛና አናቶ ማነው ለገሰም ግዛው የሚባሉ አሉ። እነሱ የሚያደርጉትን ልፈፋ እየተመለከተ መንግስ ከነሱ ጋር አብሮ የሚያብድበት ነውና ምግብ ስናቆም ትግራይ ህዝብ ወያኔ ላይ እነሳል ነው። እንደውም እነሱ ባደረጉ ቁጥር ከወያኔ ጋር ጥንካሬው እየበዛ መጥቷል። ወደ ኋላ በተመለሰን ከምርጫው ብንጀምር እንኳን ጥሩ የትግራይ ተወዳዳሪ ፓርቲዎች ይያሉ ግን 2.7 የሚሆን ትግራዋይ መራጭ ለህወሓት ነው ድምጹን የሰጠው። በይሄ ምንድነው ከመንግስት የሚደረጉት ነገሮች በሙሉ ህዝቡንና ህወሓትን አንድ ያደርጋዋል እንጂ አይለያዩ። እንደውም መደረግ የነበረበት ለህዝቡ የሚፈልገው ነገር ሰጥተህ አሃ በዚህ ምክንያት ከህወሓት ጋር በሆን ይሄን ሁሉ አላገኝም ብሎ ይነሳል ብለታስባለህ እንጂ ስለከለከለው እነሱ ጋር ይነሳል የሚለው ነገር አንደኛ ህዝብን መናቀና ህዝብን ማዕለማውቅ ነው። ህዝብን ለማንበርከክ የሚደረጉ ነገሮች ማንኛውንም ህዝብ እንደዛ አድርገ መሸንገር አትችልም። ሌላ ቦታ አላቅም እኔ እስካሁን ሲደረግ አላየሁኝምና እንደዛ ይመስለኛል። አሁንም በሲቪሊያን አካባቢ የሚደረጉ ሰላማዊ ሰዎች በሚኖርበት አካባቢ የሚደረጉት እንኳን የቦምብ ጥቃት ህዝቡ ተማሮ ይወጣል የሚል ነገር ነውና እኔ የነገቱን ኢትዮጵያ ለማየት ያልፈለገ መንግስት እንዳለና ከጦርነቱ በፊት سنናገር የነበረው እኔ በተለይ سنናገር የነበረው የትግራይ እንዲገነጠል ይፈልጋል ያብይ መንግስት ብዬበት በተደጋጋሚ የምናገረው ኡነት እንዲሆን ይፈልጋል የሚል ነገር ነው። አሁን የሚያለኝ በመንግስት ወኩልና እንተን አይደለም በተማሪዎችን ወጣቶችን ሰብስቦ በማናገርበትም ጊዜ ስድቡን ተው ጅልጅላንፎና ጅልጅላጅልና ጅላንፎ የሚለውን ነገር ለጊዜው እንተውና ብዙ ጅላጆሮች እነተም ጠቅላይ ሚኒስትሩ አንዳንድ ጊዜ ሲናገር ብዙ ጅላጆሮች አሉብን በነገራችን በጣም አሉን እንደው ጅልን መባል የምትለውና ጅላጅል የምትለው ከዛም አልፎ ጅላንፎ የምትለው ብዙ የፖለቲካ ምሁራን አሉን። ምንም አይነት መልኩ የሀገር ጥቅም የማይሰማው የሀገር ሲጎዳም ተጎዳ ብለው እንኳን መናገር የማይችሉ ሰዎች አሉ። ለማንኛቸውም እዛ ላይ ወያኔ በምንም አይነት መልኩ ፈለገው ይዞ ቢመጣ አያሸንፍም ብለው ያስጨበጨውበት ነገር ነበር። እና ሶስቱን ስትመለከተው በወዳኛው ሳምንትኛ ፕሮግራም ስንሰራ በፕሬስ ድርጅት አካባቢ የወጡት መግለጫዎችን በመንግስት በኩል የሚወጡት መግለጫዎችን ስትመለከተው ዝግጅት እንደነበረ የሚያሳዩ ብዙ ምልክቶች ነበሩ። ግን ያ ዝግጅት ብቃት ያለው መከላከያ አዘጋጅቷል። አሁን እንግዲህ 3 ቀን በ3 ቀን ውስጥ ከቆቦ መከላከያ ሰራዊት ጥሎ ውጣ ብለህ መንግስት አዝጃለሁ ብሎ ሲናገር የቱን ይሃል እንዳልተዘጋጀ የቱን ይሃል ዝም ብሎ ብቻ በቀንጅ ሰዎች ተላክመውልኛል ለየለመኑኝ ነው እና እንደፈለገኝ ሆናል የሚለው አጉል እንትን ሂሳብ ያስከፈለ ነው ያለው። የሚያስከፍለው ለሱ ሳይሆን በአጠቃላይ ለሀገሪቱ ነው። በኢትዮጵያ በማንኛውም መልኩ አንድ ሰው ህይወትም በጣም መጥፎ ነው ያሳዝናል። ያንድም ሰው ህይወት መጥፋት የለበትም። በተለይ በሰላም ንደራደብ ብሎ የሚል ሰው የማይሆን ነገር እየተደረገ ነው ያለውና እሱን እኔ አይቻለሁ ታዝብ ያለሁኝምና እስከመቼ ድረስ እንደ ትላንትናው መግለጫው ግዴላችሁም ነገም ተነጎዳም ተመልሼ መጥቼ በቦምብ አደርግባችኋለሁኝ የሚል ዛቻም ማስፈራሪያም ተደርጓል። አንድ ሁለተኛ ነገር ድንቁርና ይበዛበት መግለጫ እንደሆነ ደግሞ ላስረዳ። ትግራይ ውስጥ ምንም አይነት ኮሙኒኬሽን በተለይ ተራው ህዝብ የመንግስት ባለ ስልጣናት ሊያውቁት ይችላሉ። የትግራይ ክልላዊ መንግስት ባለ ስልጣናት ግን ተራው ዜጋ ግን ምንም አይነት መገናኛ ከኢትዮጵያ የሚመጡ
ምንም አይነት መግለጫም ሆነ ምንም ማዳመጥ ማግኘት በማይችልበት ሁኔታ ላይ ነገርያችኋለሁኝና ከወታደር ካምፕ አካባቢ ጥላችሁ ጠፋው ስለስትል ይሄም ካንገት በላይ የሚባል ነገር አለና እሱንም አይቻለሁ ቀጥልበት አንተ
እንግዲህ አንድ ለማለት እንፈልገው የትግራይ በጣም ላይት እንደለው አፈደሩ ይችላል የፖለቲካ
ንቃቱም
ንቃተ ህሊናው በጣም ከፍ ያለ ነው። ሮዋት አምባገነን ነው ሊሆን ይችላል። የትግራይ የህዋትን የአምባገነንነት ልክና ምን አይነት ሁኔታዎች ትግራይ ውስጥ ያለውን ሁኔታ እንደፈጠረ በደንብ አንደርስታንድ ማለት ነው። እኔ እንደሚገባኝ የትግራይ ህዋት አንድ ይሄንን አደርግላችኋለሁ ብሎ እንደ ተቋቋመ ፓርቲ ሰዎች ተሳትፎ አቋቁመውት ከዛ በኋላ እስቲ ምን ታደርግልናለህ እያሉ ድምፅ እንደሚሰጡት ሳይሆን የትግራይ ህዝብ ራሱ በሚመቸውና በሚያስፈልገው ይመቸኛል ያስፈልገኛል ባለው መልክ ሞልድ አድርጎ የፈጠረው እና ባለቤት የፓርቲው ባለቤት እንደሆነ ራሱ እንደፈጠረው ነገር ልክ እንዳሳደከው ልጅ ያጠፋ ተቆጥተው የምታስተካክለው አድርጎ የሚያይ የዚህ አይነት ግንኙነት ነው ያለው። ይሄ ያልተለመደ ሊሆን ይችላል በየትኛውም ሀገር፣ ግን ትግራይ ውስጥ ባለፉት 45 46 47 አመታት የቆየው ሁኔታ ይሄንን አይነት ግንኙነት ፈጥሯል። እስከመቼ ይቀጥላል የሚለውም ሌላ ጥያቄ ነው። ይሄ ሁኔታ ነው ያለው። ስለዚህ የኔ ነው የሚለውና በሚፈልገው መልክ የቀረጸው ህዝቡ ነው የቀረጸው እኮ ህዋት የሚባለው ነገር እነዛ ሰባት መጀመሪያ ጫካ የገቡ ሰዎችና ሲሲ ምናምን የሚባሉት አይደል? ከአርሶ አደሩ ጀምሮ ሁሉም የትግራይ ኤሊት ተሳትፎበት ነው እንደዚህ ሆኖ የወጣው እና ባለቤቱ ነው ራሱ የራሱ ነገር ላይ ሊያምጽ አይችልም። እና በዚህ ዳቦ ከልክለው አስረባው እንዴት ነው የሚያደርገው? የራሱ አካል አድርጎ የፈጠረው ነገር አድርጎ የሚያስበው ነገር ላይ እሱ እንዳላመጣው የፈጠረውን ነገር ምንነት ስለሚያውቅ ምን እንዲያደርግለት እንደፈጠረው ስለሚያውቅ በምንም አይነት ፕሮፓጋንዳ ይሄ አሁን የተደረገውን ነገር አደረገብኝ የሚለውን አያምንም። ስለዚህ ከንቱ ልፋት ነው። ኦፍኮርስ ህዝቡን ሊጎዳ ይችላል፣ ግን ያ የሚፈልገውን ውጤት አያመጣም። ምን ያደርገዋል? ይልቁንስ ኬጅ ውስጥ አንድ ቦታ ላይ አንድ ነገር አስገብተ በተደጋጋሚ የምናነሳው ነገር ነው። ይሄን ያውሬ ምንም ተናካሽ ተንኮለኛ የማይመስልህ ገራገሩም ቢሆን ሞት ቦካቡሬ የለውም። በቃ በጥይትም ስትገደል በረሃብም ስትሞት እንደውም በጥይት መሞት ይሻላል። አንድ ፊልም ያው ነው። አንድ ሰው እዛ ደረጃ ጋር ሲደርስ ቁጭ ብሎ ከመሞት ይልቅ የሚያመልጥበት እድል ያለበትን 10% ምትሆን 5% ያቺን እድል ተጠቅሞ ከሞተም ሞተ ያቺ ያለችው 1% እድሉ ካወጣችሁ ደግሞ መውጣት የተሻለ የሚሆነው ስታወዳድረው ዲሲሽን ሜኪንግ ላይ ትንሽም ብትሆን የተሻለችዋን ነው የምትመርጠው። እሱን የተሻለ እንዲሆን አድርጎ እንዲያስብና ይሄ ፈጥሬዋለሁ በሚለውና በሚፈልገው መልክ ይመራኛል ብሎ በሚያምነው ድርጅቱ በኩል ድርጅቱ አንዋጋም እንኳን ቢል አይ መዋጋት አለብን ብሎ አስገድዶ ከበባው ወደ መበርቀስ እንዴት ነው የሚያደርገው እንጂ ወደ ከያቱ መድረሻ ነው የሚያጣው። ከዛ ይህንን ሁሉ ስቃይ ያደረሰበትን እንዲንበረከክ ያስራበውን ዘሩን ሊያጠፋ የሞከረውን ሂዩሚሌት እንዲደረግ ሴቶቹን የደፈረበትን አካል ይሄንን አባረሬ አንተን አቅፋለሁ ሊል በፍጹም አይችልም። በፍጹም በምንም ይሄ የማይመስል ነገር ነውና ምንድን ነው የሚያደርገው? ይልቁንስ ሀገሪቷ ውስጥ ያው በርቅሶ መውጣት አማራጭ የሌለው አማራጭ እንዲሆን በማድረግ ጦርነት ውስጥ እንድንገባ ነው የሚያደርገን። ኦልሬዲ በርቅሼ ልውጣ ብሎ ጦርነት መጀመሩን አለመጀመሩን አሁን አንናገርም ብለናል። ቀደም እንዳለው ግን የሞኔ ጦርነቱ ተነስቷል። እዚህ ጦርነት ውስጥ የትግራይ ተዋጊ እንግዲህ በአዲስ ወጣቶች የተገነባ ነው። ዩኒቨርሲቲ ግረት ዶክተሮች ምናምኖች ሁሉ ነው ያሉበት እና ይሄ ኃይል ወደ ቤቱም ተመልሶ ከበባ ውስጥ መራብ ነው። ስለዚህ ቆራጥ ነው። ኮዝ አለው የሚዋጋበት ኮዝ ሰርቫይቫል ነው፣ ህይወቱን ማኖር ነው፣ እንደ ህብረተሰብ እንዲቀጥል ማድረግ ነው። ይሄን ኮዝ ይዞ ነው የሚዋጋው እና ሲሞት ምክንያት አለ። በዛ በኩል የሚሰለፈው ግን እኔ ምን አይነት ነገር ኮዝ ብሎ ሊያደርግ ሊይዝ እንደሚችል የውጭ ወራሪ መጣብኝ እንዳይል የውጭ ወራሪ አልመጣበት የስርዓት ለውጥ ሊያመጣ ነው እንዳይል የስርዓት ለውጥ የማምጣት ፍላጎት ያለው አይደለም። እዛው ትግራይ ሰርቫይቭ ማድረግ እና ከተቻለ ከሌሎቹ ጋር በእኩልነት መኖር፣ ካልተቻለም የትግራይ ህዝብ እንደ ህዝብ እንዲኖር ማድረግ የሚያስችል ሀገር ከመሆን ያለፈ የኢትዮጵያ ጉዳይ ላይ ገብቶ የማኳት ብዙም ኢንተረስት ያላቸው አይመስለኝ። ምክንያቱም እንዲታገላል ከኢትዮጵያዊነት ስሜት እንዲነጠል አድርገው እና ያኛው በዛ በኩል የሚዋጋው ኮዙ ምንድን ነው? ምንም ኮዝ የለውም። ምንጊዜም ጦርነት ላይ ደግሞ ኮዝ ነው አሸናፊ። ኢትዮጵያውያን እኮ የመጣባቸው ወራሪ ኃይል በሙሉ ታንክና መድፍ ታጥቆ ዱላ ጭምር ይዘው ሄደው ያሸነፉት ኮዝ ስላላቸው ነው። ኮዝ ነው ሁልጊዜ ጦርነት ላይ አብዛኙ ነገር። ኮዝ ከሌለ መሞትን የሚያክል የሰው ልጅ የመጨረሻ የሚሸሸው ነገር ደመነፍሱ የሚሸሸው ነገር እንስሳትም ጭምር ሞትን ነው። ኮዝ ሳይኖርህ ይህን የመጨረሻ የሰው ልጅ የሚሸሸውን ነገር አትጋፈጠውም፣ አትደፍረውም፣ በጸጋ አትቀበለውም። አሸናፊነት እዚህ ጋር ነው የሚወሰነው እና ያው ጦርነቱ በሀገሪቱም ላይ የሚያስከትለው ነገር እንዳለ ሆኖ የትግራይን ህዝብ ወደዚህ ከማስገባት ያለ ምንም የሚያመጣው ነገር የለም። እንደዚህ ነው የሚታየው።
ነገሮችን ስትመለከታቸው አንዳንዴ እኔ አሁን አንተን እያወራሁኝ እያየሁኝ ነው የኢትዮጵያ ኤምባሲ የዋሽንግተን ሳይቀር ነው ከቆቦ መከላከያ ሰራዊት እንዲለቅ ተደርጓል ብሎ እንትን ሊንክ አድርጎ ያወጣው እና አንዳንድ ጊዜ እነዚህ ሰዎች ጤነኞች ናቸው ወይ የሚል ጤነኛ ብዬ ስል እንዴት ነው ለምን ጀመሩትና ነው አሁን ወደኋላ እንትን ሰውን ካስፈጁ በኋላ እኔ አንዳንድ ጠቅላይ ሚኒስትሩ መሄድ አለበት። በጣም ይቅርታ አድርጉልኝ የእሱ ደጋፊ የሆናችሁ ሰዎች፣ የጠቅላይ ሚኒስትሩ ደጋፊ ሰዎች፣ እኔ ከሀገር የሚበልጥብኝ ነገር የለም። ጠቅላይ ሚኒስትሩ መሄድ አለባቸው። በጣም መሄድ አለባቸው። በአስቸኳይ መሄድ አለባቸው። ይህን መናገር አለባቸው። እናንተን እየጋፈጡ የእናንተ ዘመዶች እየሞቱ እሳቸው ቁጭ ብለው ወንበር ላይ የሚዝናኑበት ምንም ምክንያት ያለ አይመስለኝም። በቃ በምንም አይነት መልኩ
ምናልባት ዘዴ ይሆን እንዴ?
ምንድን ነው ዘዴው ንገረኝ።
እንጃ ምናልባት ወረራ ጦርነቱን የጀመረው የጀመሩት የትግራይ ኃይሎች ናቸው። ወረራ ነው የፈጸሙት። ምክንያቱም ወደዛ ሙቭ ካደረጉ ጦርነቱን ካልፈለግከውና ካልጀመርከው ድንበርህን መከላከል ላይ ነው የምታተኩረው እና ሪትሪት ሲያደርጉ ተከትለው ስለሚገቡ ይኸው ጦርነቱን የጀመሩት ይሄንን ለማድረግ ነበር በሚል ኮዝና ውጤት አድርገው ለዓለም አቀፍ ኮሚኒቲ ለማቅረብ ይሆን ምናልባት።
ምን ለማቅረብ
ሲሸሹ ሲወጡ የህወሀት መግባቱ አይቀርም።
ገብቷል። አሁን እኮ ተቆጣጥረዋል። አሁን ተቆጣጥረውታል። አሁን ሌላ
በቃ። ስለዚህ ወረራ ፈጸመ፣ ግጭቱን የቀሰቀሰው የጫረው እሱ ነው ለማለት ነው።
እንግዲህ አሁን በዛ ማንም ጀመረ ለእኔ አሁን ስመለከተው
ምን ማንም ጀመረ ማን እሱ አይደለም ለውጡ ውጤቱ ነው።
አዎ። እና በዛ ላይ ደግሞ ልክ እንደ አንድ ትልቅ ነገር አድርገው ሲያወሩትና ሲያላዝኑበት ስመለከት ትንሽ እንትን ያደርጋል። ለማንኛቸውም እኔ ይልቅ ወደ ሌላ ነገር መሄድ አለብን። ሰዓታችን በዚህ እንትን እናድርገው፣ ወደ መጨረሻ እንመለስ ልንመለስበት እንችላለን። ግን እዛ ይሄ ተሰረቀ የተባለው የ700-500 ሺህ ሊትር ቤንዚን፣ ያን ያህል ቤንዚን እዛ መቀሌ ተቀምጦ ለምንድን ነው እነዚህ እርዳታ ሰጪ ድርጅቶች ያንን ቤንዚን ተጠቅመው ሰው ከሚራብ ያንን ቤንዚል ተጠቅመው እርዳታ ያልሰጡት ለምንድን ነው? ለምንድን ነው ያ ቤንዚል ተቀምጦ ህዝቡ ገና ቤንዚል የለውምና ማድረስ አንችልም ብለው ህዝብ እንዲራብ ያደረጉት? የእኔ ጥያቄ እሱ ነው። ማንሰረቀው አልተሰረቀ ከተቀምጠን የምሰረቀ ጦርነት ላይ ምንም ነገር ሊደረግ ይችላል። ምንም ችግር የለኝም። እሱ ግን ያን ያህል ቤንዚል እያለ ለምንድን ነው ለትግራይ ህዝብ እንዳይደርስ እህል እንዳይደርስ የተደረገው? ይህን የጠየቀ እስካሁን ድረስ አንድም ሰው አላየሁኝም። የምትለው ነገር አለ እዚህ ላይ ነው
ፕሮግራምን መግለጫዎች ወደኋላ ሄደ ብታያቸው ሁልጊዜ የነዳ ችግር ነው ያለው።
አዎ እሱ እኮ ነው ማውራ።
በተለይ እርዳታ እንዲገባ ከተፈቀደ በኋላ መቀሌ ካሉ መጋዘኖች እህሉን አለማድረስ አለመቻሉን እሱም ያነሳል። ዩኤስኤድም ጭምር እነ ሳማንታ ፓወር በኋላ ወጥቶ ይጮህ መቀሌ ያለውን የዩኤስኤድ መጋዘን ሁሉ ጎብኝታ በነዳጅ እጥረት ምክንያት ብለው ነበር። ይሄ ነዳጅ አሁን ትላንትና የገባ አይደለም፣
የቆየ ነው፣
ወራት የተቀመጠ ነው። ምን ሲሰራ ነበር? እኔም ጥያቄ ነው
እሱ። አሁን ሰው ትላንት ከትላንት ወዲያ የሰው ህይወት እየተቀጠፈ ገባ። በማንኛውም ሳይድ በሁለቱም ሳይድ ቢሆን የሰው ህይወት አንድም ሰው ቢሆን መሞት የለበትም። የሰው ህይወት እየተቀጠፈ ስለዛና ጦርነት እንዲቆም ሰላም እንዲመጣ ከመናገር ይልቅ ወያኔ ይህን ያህል ቤንዚን ሰረቀ አልሰረቀ ብሎ ጭቅጭቅ ውስጥ ይገባል። ይሄ የእኛ ህብረተሰብ ብቻ ሳይሆን የዓለም ህብረተሰብን ጨምረ ነው። እና አንዳንድ ጊዜ ትናንትና ቴዎድሮስ ባለፈው ጊዜ ቴዎድሮስ አድሃኖም የተናገረው ነገር አለ። ምናልባት መልካችን ስለጠቆረ ሊሆን ይችላል የሚል ነገር አለ። እና እኔ አንዳንዴ ይገርመኛል፣ የመን ላይ የሚደረጉት እንደዚህ ናቸው፣ አፍሪካ ውስጥ እንደዚህ እርዳታ ነገሮች በሚደረጉበት ጊዜ እንደዚህ ናቸው። እና አንዳንዴ በጣም እንትን ያደረገኛል፣ ያሳዝነኛል የእኛ ሁኔታ ምል ይሄ ሁሉ ድህነታችን ተጋፍጠን ከድህነት ለመውጣት ያለመሞከራችንና የእርስ በርስ መናቆራችን ነው። ግን እኔ ጥያቄ ማን ሰረቀው አይደለም፣ ለምን ተሰረቀም አልጠይቅም። ለምን ተሰረቀ? ጦርነት ላይ ምንም ነገር ይሰረቀ፣ የሰው ነፍስ እየተሰረቀ አይደለ እንዲ ያለው? ምንድን ነው የምናወራው? የሰው ህይወት እኮ እየሰረቅ ነው። ጥይት ተኩሰ በመታው ቁጥር ማንኛውም ሰው ተኩሶ ሌላውን ሰው እስከ መታው ወገኑ እስከገደለ ጊዜ ድረስ የዛን ሰው ህይወት ነው የሰረቀው። የዛን የሰው የዛን
ጠላትህን መግደል ያንተን ህይወት ማዳን በቃ የመጨረሻው የሰው ልጅ ሊጋፈጥ የፈራቸውን ነገር የምትጋፈጥበት ስለሆነ ነዳጅ መዝረፍ
እሱን ነው።
ጦር ሜዳ ውስጥ ምንም የሚሆን ነገር ነው
እና ብቻ ለማንኛቸውም ይሄ እንትን ብሎኛል። የሀገራችን ችግር እየጨመረ ነው የመጣው። በኦሮሚያ ክልል የአማራ ሚሊሻ ገብቷል ተብሎ ትላንትናና ከትላንት ወዲያ ብዙ እየሰማሁኝ ነው። ዛሬ እንደውም ጠዋት ስነሳ በሁራ ጉርዱሩ አካባቢ ቦታ ተቆጣጥረው የሚል ሰምቻለሁ። ግን በሌላ መልኩ ደግሞ ስትመለከተው እዛ ይኖረ የነበረ መከላከያ ኦኤልኤን አጥፍቻለሁ እያጠፋው ነው ብሎ የነበረው መከላከያ በሙሉ ውዝድሮ አድርጎ ወጥቷል። ምናልባት ወደ ጦር ሜዳ ተመልሶ
እየወጣ ነው፣ ከደቡብ ኦሮሚያ እየወጣ ነው።
እና ይሄን ስትመለከተው እዛ አካባቢ ያለውን ሁኔታስ እንዴት ማየት ይቻላል? ምክንያቱም የሀገራችን ሁኔታ አሁን ጦርነት መጣ ተብሎ ላይ ብቻ ነው ሁሉም ሰው ያለው እና የቀረውም አገር የቀረውም የኢትዮጵያ አካባቢ ሰላም የሌለው የሶማሌና የአፋር ምን ደረሰ አላቅም። ትላንት ከትላንት ወዲያ ግን እንደ በአጠቃላይ ስትመለከተው ምን እያመለከተ ነው? እርግጥስ መንግስት እንደተናግሮት እንደነበረው አሸንፍ ያለው ጨርሽ ያለው ኦኤልኤን ያለው ነገር ትክክል ነው ወይንስ ደግሞ በቃ የማይቻል ነው ጥይ ልውጣ ነገር ነው? አሁን ከቆቦ ላይ እንደወጣው አይነት ነገር ማለት ነው።
እንግዲህ እኔ ጦሩን እያስወጣ ያለው ያስደነገጠው ምናልባት የሚፈራውም የሰሜኑ ስለሆነ ከፈሰሰ እንደ ባለፈው ምናልባት ሸዋሮቢትም ደርሶ ላይመለስ ይችላል የሚል ነገር ተፈጥሮበትም ሊሆን ይችላል። ወይም የሚያሳዩት ጉልበት መንግስት የትግራይ መንግስት በሚያቀርበው ሁኔታ መሰረት ድርድር ውስጥ እንዲገባ የሚያስገድድ የሀይል ልዩነት ሊፈጥር ይችላል ብሎ የሚፈራው ያኛውን ስለሆነ ሀይሉን ወደዛ ለማጓጓዝ ኦሮሚያ ውስጥ በየመንደሩ የበተነውን ሀይል በጣም በየመንደሩ ነው የበተነው። እንግዲህ ኦሮሚያ ሰፊ ቦታ ነው። ሸዋ ውስጥ ሶስት ቦታ አለ። በቃ ዝም ብሎ ሲክለፈለፍ ነው የሚውለው እኮ። ደቡብ ምዕራብ ውስጥ አለ፣ ሰሜን ሸዋ አለ፣ ምዕራብ ሸዋ አለ፣ ወለጋ አራቱም ዞኖች ውስጥ ይንቀሳቀሳል። ደቡብ ኦሮሚያ ውስጥ የጉጂ ዞኖች ውስጥ ይንቀሳቀሳል። ቦታው በጣም ሰፊ ነው። የኦሮሞ ነጻነት ሰራዊት በጣም ፈጣን ነው፣ ሙሉ ነው የሚያደርገው። ዛሬ እዚህ ነው ስትል ነገ ሌላ ቦታ ነው ያለው። እንዲሁ አብሮ ሲሮጥ ነው የሚውለው። ትልቅ ኃይል ነው ያለው። ኦሮሚያ ውስጥ ብቻ ሶስት ቦታ ነው ኮማንድ ፖስት ያቋቋሙ። ሶስት ቦታ ነው አራት ቦታ?
አራት ቦታ።
አሁን ያኛው የሚበልጥ ስለሚመስለው ይህን ሰፊ ኃይሉን ወደዛ ለማጓጓዝ ሊሆን ይችላል እንዲያደርግ እያደረገ ያለው። ግን መንግስት ያላወቀው ነገር ማዕከል ያል እንደውም በቀጥታ ለስልጣኑ እና አገሪቷ ውስጥ ለሚፈጠር ከባድ አለመረጋጋት አፍዲው የኦሮሞ ነጻነት ሰራዊት ነው። እና የኦሮሞ ነጻነት ሰራዊት አዲስ አበባ ነው የሚገባው። አያውን ባለፈውም ዛምን በመጠና አንስተነዋል። ይሄ ጦርነት መቀስቀስ ያልነበረበትና በሰላም ማለቅ ያለበት መንግስት አገሪቷን በእጁ ይዞ እንዳለ ሊፈርስ ይችላል የሚል ነው። በፊት የዛሬ 2 አመት እንደገባበት ጦርነት መግባት አይችልም ብለን ያነሳነው ነገር አለ። የዛሬ 2 አመት የነበረው ኢኮኖሚ የለም እርሾ ነበረው። ያን ጊዜ ኦነግ የሸነሱ ሸን የሚሉት የኦሮሞ ነጻነት ሰራዊት ቄለም ወለጋ ላይ በጣም በጥቂት የሰው ኃይል እና በጥቂት መሳሪያ ነበር የሚንቀሳቀሰው። አሁን አዲስ አበባን በ40 ኪሎ ሜትር ርቀት ውስጥ በጣም ከፍተኛ ሰራዊት በቂ ትጥቅ ይዞ የሚንቀሳቀስ ኃይል ነው። አልሸባብ አልፎ የኤልከሪ አካባቢ ከባሌ ተራራዎች አካባቢ ሊገባ በሚችልበት ቦታ ላይ ነው ያለው። ኤልከሪ ማለት ድሮ ባሌ ጠቅላይ ግዛት የነበረ ቦታ ነው። የህዝቡ ሶማሌ ስለሆነ ወደ ሶማሌ የተካለለ ነው። የህዝብ ድጋፉ እንደባለፈው አይደለም። የህዝብ የጦርነት ፍላጎት፣ ደጀን የመሆን ፍላጎት፣ ብር የማዋጣት ፍላጎት፣ ዋጋለሁ ብሎ የመሄድ ፍላጎት እንደ በፊቱ አይደለም። እነዚህ ሁሉ ነገሮች ባሉበት ሁኔታ ምን ጦርነት ውስጥ የገባውና አገር ሊያፈርስ ይችላል የምንለው እነዚህን ነገሮች ነው። እንግዲህ አሁን እዛ ጋር ጦርነት አሸንፋለሁ ብሎ ከኦሮሚያ ውስጥ ኃይሉን ወደዛ ጋር ሲያገዝ እዚህ ጋር የሚፈጠረው ክፍተት ስልጣን ላይ እንዳለ እሱ ሊጥለው ይችላል። አንድ መንግስት ደግሞ ስልጣን ላይ እያለ ወደ ሌላ የሚሻገርበት ተጨባጭ ነገር ሳይኖር ሲወድቅ አገር የመፍረስ አደጋ ነው የምትጋለጠው። እና ለዚህ እኮ ነው ይሄ ጦርነት ይሄ ትግራይ ላይ የተቀሰቀሰው ጦርነት አሁን ባለው ሁኔታ ከሁለት ዓመት በፊት እንደነበረው ሳይሆን አገሪቷን ጭራሽ ሊያፈርሳት የሚችል ነው የምንለው ለዚህ
ደረጃውም እዛ ላይ
እና ይሄንን ነገር ነው የሚያሳየው።
እሺ እንግዲህ ወደ ደቡብ ሲን ደቡብ ጠቅላይ ሚኒስትር አብይ ሲመጡ እነዚህ ምሁራን ከኢህአዴግ ጋር ችግር የነበረባቸው በነገራችን ላይ ሳረሰው አንድ ነገር ባለፈው 27 ዓመት ስራዬ የተናገርኩትን ያደረግኩትን ነገር አሁን ሳስበው ትክክለኛ ነበርኩኝ። እና ምንም ደግሞ የሚያሳፍረኝ የሚያፍርበት ነገር የለም። አገር እንዳይፈርስ አገር እንዲለማ ዲሞክራሲ እንዲበለጽግ እርግጥ ችግርም ቢኖርበትም ተንገዳግዶም ቢሆን እንዲሄድ የዲያስፖራው ውጭ ያለው ዲያስፖራ ከሀገሩ እንዲጠቀምና ሀገሩንም እንዲጠቅምበት የሚለውን ነገሮች ብዙ በብዛት ስናገርም ነበር እና አንዱ የምናገር የነበረው ነው በተደጋጋሚ እሳት የሚባለው የኤርትራ ሳተላይት ቴሌቪዥን ነው ብዬ እናገር ነበር። አሁንም ኤምኤስ ብለው ሌላ እንደገና ተመልሶ መጥቷል። ይህን ስናገር ብዙ ወዳጆቼ ጓደኞቼ በጣም ረግመው ነበረ። በተለይ እዚህ አትላንታ ያሉ የኢትዮጵያ ኮሚኒቲን ተጠቅመው ለእሳት ፈንድሬዚንግ ድንኳን እየተከሉ ፈንድሬዚንግ ሲያደርጉ አረባካችሁን ሀገር ያፈርሳል ኮሚኒቲውን ያበላሻል ብዬ ስል ኖ አንተ የወያኔ ስሉኝ ነበር። ከሰሞኑ ማን መጣ መሰለ? አንዳርካቸው ጽጌ። አንዳርካቸው ጽጌ ትልቅ ምስክር ነው የሆነልኝ። 300,000 ብር ከኤርትራ መንግስት በየአመቱ እሳት ይቀበል ነበር አለ። አንድ ሁለተኛ ነገር 30 ሚሊዮን ብር ከኢትዮጵያ መንግስት አቀብለናል ተቀብያለሁ፣ ግን ገንዘቡ የሆነ ኪስ ሳይሆን የገባው የእሳት አካውንት ውስጥ ነው የገባው አለ። ስለዚህ ጎበዝ እኔ ስናገር አሁን ጉራ አይደለም ለጉራ አይደለም፣ ግን እንደ አንዳንድ ጊዜ እናዳምጥ፣ ከጥላቻ ፖለቲካ እንውጣ ለማለት ያህል ነው ይህን ያነሳሁት እንጂ እኔ ትክክል ነኝ ከሌላው በልጫለሁኝ አውቃለሁ ማለት አይደለም።
እኔ ደግሞ ሌላም ጥርጣሬ አለኝ።
እሺ ጨምርበት።
የኤርትራ መንግስት በየአመቱ $300,000 $300,000 ለኢሳት ቢሰጠው የሚችለው የኢኮኖሚ አቅም የለውም።
ገንዘቡ
ማድረግም አያስፈልገውም። ኢትዮጵያ እንድትፈርስ የሚፈልግ ብዙ አካል አለ። ግብጽ አለ።
አሁን እሱን እንኳን አነሳልኝ።
በቀጥታ ግብጽ ሲሰጥ ሊፈጠር የሚችለው ነገር አቮይድ ለማድረግ በኤርትራ በኩል ሊሰጥ የተደረገ የግብጽ ገንዘብ ሁሉ ነው ብዬ ነው የማስበው። እና የኢሳት ሰዎችም የግብጽ ገንዘብ መሆኑን እያወቁት የሚቀበሉ ነው።
አልተሳሳትክም። ብርሃኑ ነጋን የብርሃኑ ነጋን ንግግር እናዳምጥ። ጭንቅላታችሁን አንረሳውም። ብርሃኑ ግርግርን የሚረሳ ካለ ምንድን ነው ያለው? ብርሃኑ ግርግር ወይም ብርሃኑ ዶክተር ብርሃኑ ነጋ ከሰውየው ጋር ተገናኝተን የመጀመሪያውን ነው ማለት የመጀመሪያውን የስድስት ወር ክፍያ የመጀመሪያ የስድስት ወር ክፍያ የስድስት ወር ነው ያመት አይደለም የስድስት ወር ክፍያ 500 ሺህ ወስደን 250 ሁን ለኢሳት ሰጥተናል ነው። ከዛን ጊዜ ጀምሮ እንግዲህ በአመት ሁለት ጊዜ 500 ሺህ ዶላር አልነበራቸው ማለት ነው። ይሰዎች የሚሰሩት ለግብጽና ለኤርትራ መንግስት ነበር ይሰሩት የነበረው። በቃ ይሄን ዋናው ቆም ነገሩ ምንድን ነው? ይሄ ነው። ስለዚህ ከስሜት ጸርተን ሀገርን ብንመለከት ከእንደዚያን ሁሉ እዳልን ወጣን ችግር አንገባም ነበር። ለማንኛቸውም ሰዓታችን ተናናድርገውና ተመልሰን እንመጣበታለን ወይ በኋላ ወይ ሌላ ቀን። የፌዴሬሽን ምክር ቤት የጉራጌ ዞን ባለበት ይቀጥላል የሚል ውሳኔ ያሳልፏል። ግን በወልቂጤ አካባቢ ትላንት ከትላንት ወዲያ ተቃውሞ እና ሰልፍ የቤት መቀመጥ አድማ ተደርጓል። አሁን ጠዋት ስነሳ ያየሁት ደግሞ ጫትና አንዳንድ ቁሳቁሶችን ይዘው የሚሄዱ መኪናዎች ከመንገድ ላይ ከኦሮሚያና ደቡብ ክልል አጋጣሚ ይሁን ወልቂጤ አካባቢ ባለ ቦታ ላይ በጥይት ተደብድበው መኪናዎቹ እንደተቃጠሉና ሁለት ሹፌሩና ረዳቱ አምልጠው ጫካ ውስጥ እንደተደበቁ አይቻለሁኝና እዛም ላይ ጠቅላይ ሚኒስትሩ አንድ አድርጋለሁ ብሎ የነበሩት ሀገር ከዘጠኝ ክልል አሁን 10 11 12 ክልል 13 ክልል ይሆኑላል። እና ሊጨምር የሚችል ጉራጌና ወላይታ ከተቀጠሉ ወደ 16 ልንሆን ነው። አጓዝ አዳምቱ የጠቅላይ ሚኒስትሩ ደጋፊዎች ያን ሁሉ ስትሉ ነው የነበሩት ሰዎች። ይሄ ያለበት ሁኔታ ነው ያለውና ደቡብ ክልልም እንደዚሁ ሳናስበው ነገሮች እየፈነዱ ነው ያሉት። እነሱን ስምንትላቸው አጠራ አድርግልኝና ማጠቃለያውን ወደ ጀመር ነው ወደ መጀመሪያው እንትናቸው አጀንዳችን ልንመለስ እንችላለን።
ይሄ ከስልጤ ዞን አልቾ ወረሮ ወረዳ ወደ አዲስ አበባ ሲጓዝ የነበረ የሚለው በቡታጅራ መንገድ በኩል
ከሆሳና ቡታጅራ መንገድ
ግጭት የዚህ አይነት ነገር አጋጥሞት አያውቅምና አዲስ የግጭት ቀጠና እየተፈጠረ ሙሉ በሙሉ ሰላምና መረጋጋት አለን ብለን የምናስበው ይህንን ነው የሚያሳየው። እና በሚቀጥለው የብሔራዊ ደህንነት መረጃ ቀውስ የሀገሪቷ ውስጥ ያለውን ቀውስ የሚያሳይ ይሷል። አንድ ሌላ የቀውስ ቀጠና ሪፖርት ውስጥ ይጨምራል ማለት ነው። እና ምን ያህል ሀገሪቷ የቀውስ ሀገር እየሆነች እንዳለች ነው የሚያሳየው። እንግዲህ የደቡብ ክልል መቼም ክልል መሆን በራሱ አገር ላፈርስ ይችላል። ግን አሁን የተያዘበት መንገድ ከህዝብ ፍላጎትና ፍቃድ ውጪ የሚደረግ ነገር ስለሆነ ከህዝብ ፍቃድና ፍላጎት ውጪ የወላይታው የስልጤው ራሱ የህዝብ ፍላጎት አይደለም የጓጌው የሌሎቹም የየትኛውም አካባቢ ያሉት የህዝብ ውሳኔ የህዝብ ፍቃድ ከውስጥ ስለሌላቸው ዘላቂ ሰላምና መረጋጋት በአካባቢ አይሰጥም። በኃይል ልታስነው ትችላለ። የህዝብ ጥያቄ የህዝብ ፍላጎት ለጊዜው ታዳፍነዋለህ እንጂ አመቺ ጊዜና ትሪገር የሚያደርገው ነገር እየፈለገው ሌላ ይዛለን። ስለዚህ አካባቢውን የቀውስ ቀጠና ያደርገዋል። እንግዲህ ወደ ትጥቅ ትግል የሚገባበት ነገር ይኖራል አይኖርም በእርግጠኝነት መናገር ባይቻልም፣ ግን ተመሳሳይ ፍላጎት ተመሳሳይ ግብ ካላቸው ትጥቅ ላይ ካሉት ከኦሮሞ ነጻነት ሰራዊት ከሌሎችም ጋር አላያንስ የመፍጠር ነገር የመተባበር ነገር ሊፈጠር ይችላል። እና መንግስት የሚዋጋበት ቀጠና ጠላቶቹን እና በስልጣን ላይ የመቆየት እድሉን በራሱ ላይ እያጠበበ ሀገሪቷንም ቀውስ ውስጥ እየከተተ የሚሄድበት ሁኔታ የፈጠረው። መቼም እኔ ክልል መሆን ሀገር ያፈርሳል የሚል ግምት የለኝም፣ ግን ከህዝብ ፍላጎት ውጭ
የሚሆኑ ነገሮች
የምታዋቅረው ነገር ግን ሀገር ሊያፈርስ ይችላል። ትልቅ የሰላምና አለመረጋጋት ችግር ይፈጥራል።
ደቡብ ክልልም እንደውም ለኢትዮጵያ እንደ ተምሳሌ ሆኖ ሊሰራና ሊያገለግል ይችላል የሚል ህብረተሰባዊና ትስስር የነበረበት ምልክት ይሆናል የተባለ አካባቢ ነበረ። ይሆን እንግዲህ ከግራም ከቀይም ያፈር ለእንትን ሳረሳው ሌላ ሰው መረሳት የለበት። ደራርቱ ቱሉ በዛሬው ዕለት የክብር ዶክትሬት ዲግሪ ከባህር ዳር ዩኒቨርሲቲ ተሸልማለች። በጣም ደስ የሚል ነው። በጣም ደስ የሚል ብቻ ሳይሆን ይገባታልም ልየላለሁኝ። የአዲስ አበባ ዩኒቨርሲቲ ቢሸልማት ደግሞ በጣም የበለጠ ያምር ነበር። አሁን ያለውን የፖለቲካ ሁኔታ
ታሪካዊ ስለሆነ አንጋፋ ዩኒቨርሲቲ
አንጋፋም ስለሆነ አሁን ግን የፖለቲካ አራት ደቂቃ ነው ይቻላል። አራት ደቂቃ ነው ያለ ሶስት ደቂቃ ነው አራት ደቂቃ ና
አለን
ተብልያለሁ። ስለዚህ ወስን ላድርግ እና የአዲስ አበባ ዩኒቨርሲቲ ቢሸልማት ደስታው ነው ባልቻልኩት ነበረ። ምክንያቱም አሁን ባለው ሁኔታ ላይ የፖለቲካ ጦዘት አድርገው ነው ብዙ ሰዎች ያነሱት። ግን ለማንኛቸውም መታሰቧ ራሱ ትልቁ ነገር። እቺ ሰው በተለያየ መልኩ ለማንም ሳትል ለሀገሯ፣ ለህዝቧ፣ ለወገኖቿ ባላት በሙያ በተለይ አሁን ችግር ያለው ሰዎች በሙያቸው ባለመሄዳቸው ነው እና በሙያ በመሄዳ ስለተሸለመች እንኳን ደስ ያለሽ ማለት እንፈልጋለን ብላለሁኝ። እሱ ነው ያለው። ዘይቃ አለ ሄሎ አልበል አንተ ሰዓቱ ስላለቀ አንተ የመጨረሻን በልልኝና ጦርነቱንም የሚበቃበትን ነገር ጻለኝ።
እኔም እዚሁ ጉዳይ ላይ ነው አስተያየት መስጠት የምፈልገው። ደራርቱ ሰው ሁሉ ያበደበትን ጊዜ ታስታውሰዋለህ። ሁሉም ጠመንጃ እየያዘ ተነሱ፣ ታጠቁ፣ ተዋጉ፣ አርቲስቱ ነገ ታሪክ ላይ ሲጻፍ እንዴት ተደርጎ በዚህ ዘመን ደግሞ ሁሉ ነገር ነው ሪከርድ የተደረገው። ነገ መግቢያ የሚያሳጣውን ነገር ሲናገር አንድም ጊዜ ክፉ ያልተናገረች ምናልባት ሌሎች ጋር ቢኖሩ ኖሮ ክብራቸውን ነክተው
ሄዷል። የእሱ ካርዱ አለቀ ማለት ነው። ዛሬ አልተዘጋጀበት ወይንም ረስቻለኝ። ይህን ያለው ለዛሬ ያለን ፕሮግራም እዚህ ላይ ይጠናቀቃል እና አድማጮች ለደራርቱም እንትን እናደርጋለን። ለማንኛቸውም ወገኖች፣ በተለይ የቀድሞ ሰራዊት አባላት የነበራችሁ ሰዎች ህይወታችሁን ከፍላችሁ አገር አቆማችኋል በአቅማችሁ። አሁን ገና ለገና ሂሳብ ለማወራረድም በተለያየ መልኩ ከዚህ ከመንግስት ጋር እናብዳለን ብላችሁ ብትሉ የኢትዮጵያን ህዝብ ማስጨረስ ውጭ ሌላ የምታረጉት ነገር የለም። እውነቱን ተናገሩ፣ ለእውነት ቁሙ። የሞታችሁባት ያቺ ኢትዮጵያ አሁን እየጠፋች ነች ያለችውና ትክክል አይደለም ለማለት ሞክሩ። አማራ ልሂቃን በበኩላችሁ ያላችሁ ማድረግ ያለባችሁ ነገር ቢኖር እኔ እንደሚሰማኝ ከወያኔ ጋር ጦርነት ስለተጀመረ ሳይሆን መደገፍ ያለባችሁ ጥሩ ስራ ሰርቷል ጠቅላይ ሚኒስትሩ ብላችሁ ነው መደገፍ ያለባችሁና አሁን ባለው ሁኔታ በጦርነቱ ምክንያት አሁን የጀመራችሁትን ጉዞ የምታቋርጡ ከሆነ ግን ሀገርንም ራሳችሁን ታፈርሳላችሁ፣ ከዛ በኋላ ግን ሀገርን ትጎዳላችሁ። ለማንኛቸውም የሰላም ወሬ ያሰማን። በሚቀጥለው ሳምንት ጦርነቱ ቆሞ ሰላም እንድንሆን እንመኛለን። ደህና ሁኑ። Let's only judge for the Let's only judge for the Let's only judge by